ስለ ጦር መሳሪያ ቀደም ስታነሳ ነበር ይታችን ስታጸለይና ሲንገስስም ነበርና ይሄ በእውነት ወቅቱ ይመስለኛል። እኔ በተደጋጋሚ ከዚህ ክፍል ጥቅስ ልካለሁ ፋይበር ላይ እንድታዩት ይላላችሁ አይታችሁ ሊሆን ይችላልና እዚህ ኤፌሶን ምዕራፍ 6 ከቁጥር 10 ጀምሮ ያለውን ሐሳብ ነው ማለት እና እንድታስላስሉት በኢትም ስቴል እንድታነቡት ፈልጋለሁ። በጌታ ፍቅር ላበረታታችሁ ፈልጋለሁ። ጦርነት ውስጥ ነን ክርስቲያኖች ስንባል ግን አንዳንድ ጊዜ እንዘናጋለን ይመስለኛል። በመንፈስ ዓለም ጦርነት ውስጥ አለን። አሁን አንዳንዶቻችን በልጆቻችን በኩል ቀስ በቀስ የሆነ ነገር ወደኛ እየመጣ እንደሆነ ስንረዳ ነው የነቀን የበለጠ ውጊያ ውስጥ እንደሆነ እየገባን ያለው አይደለ? መጀመሪያ ብዙም ጦርነት ውስጥ እንዳለን አይሰማንም። ግን ክርስቲያን ሁሉ ጊዜ ምን ውስጥ ነው ያለው? ጦርነት ውስጥ ነው ያለው። በአካል እንኳን እግዚአብሔር ነገሮቻችንን ፕሮቴክት ቢያደርግ የሚዞረን አካል አለ መጽሐፍ ቅዱስ ስለሚል እኛ ደግሞ የሚዞረንና በማንኛውም እድል ባገኘበት ቅጽበት ሊያጠቃን የሚፈልግ አካል እንዳለ ከተገነዘብን በመንፈሳዊ ዓለም እኛ ምን ማድረግ ይኖርብናል ማለት ልክ እንደ ወታደር ልብሱን ታጥቆ ነው የሚተኛው። ወታደር ያው ታውቃላችሁ እረፍት ካልወጣ በስተቀር ከውትድርና እረፍት ካልወጣ በስተቀር የሚተኙት ከነ ልብሳቸው ነው። ለምን እኔ ሞመንት ጠላት መጣ ቢባል ገና ልብስ እየታጠቀ ጊዜ አያጠፋም፣ ቀጥታ ወደ ፋይት ወደ ውጊያ ነው የሚገባው ማለት ነው። ስለዚህ ስለ ጦር መሳሪያ የተባለውን አሁን ትንሽ እናንብብና እሱን ቃል እያሰላሰልን ወደ ቀጣዩ ፕሮግራማችን ነው። እንደዚህ ይላል፣ በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ፣ የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዦች ከስልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁና። ሙሉ የጦር ዕቃ የለበሰ ሰው ነው ማለት ነው። ክፉ ቀን የመጣ እንደሆነ ጸንቶ መቋቋም የሚቻለው ነው እያላለው መጽሐፍ። እንቀጥል። እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ፣ እውነት ወሳኝ ነው ለአማኝ፣ መዋሸት አይቻልም። በመርደም እውነትን ነው ሁልጊዜ የምንወጣው እንደ ኬንን ማለት ነው። መዋሸት አይቻልም። እንግዲህ አንዳንድ እንዲህ ያሉ ነገሮች እናወራ ማለት ቀለል አድርገን እንተዋቸው እና ከዛ በኋላ ክርስቲያኑ ከሁሉም የተሻለ ዋሽ ሆኖ ይገኛል። አሁን በዚህ በእግዚአብሔር የጦር ዕቃ ውስጥ እውነት እንደምንድን ነው? እንደ ቀበቶ ወይም እንደ ዝናር ነው። ዝናር ታውቃላችሁ። ዝናር ልብስን የምታጠቁበታል፣ ጥይትም ምን ያደርጉበታል? ያከማችሁበታል። የጥይት መያዣ ነው ደግሞ ምንድን ነው? በደንብ ሰው ወገባቸውን ጠበቅ የሚያደርጉበት ነው፣ ልብስ እንዳይዘረከረግ። ውጊያ የመጣ እንደሆነ ልብስ በአንድ እጅ እያዙ መዋጋት የለማ። ልብስ እየተንሸራተተ እየተቸገሩ መዋጋት የሚባል ነገር የለም። ወገብ በደንብ ነው ምን የሚደረገው፣ በወታደር ቤት ጥብቅ ተደርጎ ነው የሚታሰረው። ስለዚህ ውጊያ ውስጥ ያለ ሰው የጦር መሳሪያ ጥይት መያዣም ነው፣ ዝና ደግሞ ወገብ ማጥበቂያም ነው። ስለዚህ እሱ ምንድን ነው ተብሏል በዚህኛው አውድ፣ እውነት ነው። ሁልጊዜ እውነተኛ ሁን፣ በእግዚአብሔር ፊት አላቸው። ከሰው ጋር ስትሆኑ ምናልባት ከሰዎች ጋር ብቻ ሊመስላችሁ ይችላል፣ ግን እግዚአብሔር መንፈስ ቅዱስ በውስጣችሁ አለ አይደለም? ሁሉን ደግሞ የሚያይ እግዚአብሔር በሁሉ ስፍራ አለ። እግዚአብሔር በእናንተ ውስጥና በእናንተ ዙሪያ አለ። ይህንን ልብ ማለት ያስፈልጋል። ስለዚህ ወገባችሁ በምንድን ነው የምትታጠቁት? በእውነት ዝናር ነው፣ ወይም በእውነት ቀበቶ ይላል የድሮ አይደለም። የጽድቅንም ጥሩር ለብሳችሁ፣ ጥሩር ደግሞ ታውቃላችሁ፣ እሱን ደግሞ ጽድቅ ነው ማለት ለእግዚአብሔር የተለዩ ሆኖ መቆየት፣ ከእግዚአብሔር ጋር ትክክል ሆኖ መቆየት። ጽድቅ ማለት ጻድቅ መሆን ማለት እግዚአብሔር ከተቀበለን በኋላ ከእግዚአብሔር ጋር ትክክል እይታችሁ እንደ እግዚአብሔር እይታ ሆኖ መቆየት አለበት ነው። አልፎ አልፎ እግዚአብሔርን እዚህ ብቻ እንደሱ ያለ እይታ ይዘን ሰፈር ስንል ሌላ እይታ መያዝ አንችልም ነው። ክርስቲያን እይታው እንደ እግዚአብሔር ቃል የሆነ እይታ ነው፣ ሌላ እይታ አይደለም። በቤተ ክርስቲያን ያለን ነገሮችን የምናይበት አታይ በስራ ስፍራም በሰፈርም ያውም ልዩነት የለውም ለእኛ ማለት ነው። ይሄ ጥሩራችን ነው ነው ቃሉ እያለ ያለው። እሱ ብቻ አይደለም፣ የሚገርም ነው። በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቆሙ። የሰላም ወንጌል ደግሞ የሚባል እንደ ጫማ የምትጫሙት ጫማ በምንሄድበት ሁሉ ከኛ ጋር ይሆናል አይደል? ልብስ እንኳን ከላይ የምንለብሰው እንቀያይራለን። አልፎ አልፎ ሸሚዝ፣ አልፎ አልፎ ቲሸርት፣ አልፎ አልፎ ኮትም እንደርባለን። ጫማስ ሁልጊዜ በሄድንበት ጫማ ከእግራችን አይለይም። ልብስ እንኳን ከላይ ልንቀንስ እንችላለን፣ ጫማ መቀነስ እንችላለን፣ አንችልም። ወንጌል ወይም ስለ ክርስቶስ ሰዎችን የማዳን ምስጢር ለሰዎች መናገር በሄድንበት ሁሉ ከኛ ጋር መሄድ የሚገባው ጉዳይ ነው። ስለዚህ የጥቂቶች ስራ አይደለም። እድል መፈለግ አለብን ወገኖች። ሰዎች በእኛ በኩል ስለ ክርስቶስ ማወቅ አለባቸው ነው ባቸው። የትም ሆናችሁ የት የማን መሆናችሁ መታወቅ አለበት። በእናንተ በኩል ደግሞ ህይወትን የሚሰጠውን ጌታ ሰዎች አክሰስ ማድረግ መቻል አለባቸው። ከእነዚህም ሁሉ ጋር ደግሞ ምን ይላል? የምንበለበሉትን የክፉን ፍላጻዎችን ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። ምንም ነገር በህይወታችን ሊፈራረቅ ይችላል። እኛ ሰዎች ነን፣ መናፍስት አይደለንም ወይም ደግሞ መላእክት አይደለንም ወይም ከዲቫይን ወይም ከመለኮት ዓለም የሆነን አይደለንም። በዚህ ምድር ላይ ያለ የእግዚአብሔር ባህሪ የምንጸባረቅብናል። ስለዚህ ሁልጊዜ ምን ያስፈልገናል? እምነት እንደ ጋሻ ነው። ምንም የሚመጣባችሁ ልባችሁን ሊያወርድ የሚታገላችሁን ሀሳብ የሚትመቱት በምንድን ነው? በእምነት ነው። እግዚአብሔር የተናገረውን ቃል ምን በማለት በማመን መጽሐፍ ቅዱስ ሲናገር ምን ይላል? እምነት ከመስማት ነው። መስማትስ በእግዚአብሔር ቃል ነው። የእግዚአብሔር ቃል ብቻ ነው ሰው ውስጥ እምነት መፍጠር የሚችል። የሚጨበጥ ከባድ ሁኔታ ማለፍ የምትችሉት የእግዚአብሔርን ቃል ስታምኑት ነው። እውነታው ፈጽሞ ያንን ላያወራ ይችላል። ቃሉ ግን ያለው ካለ ቃሉ ላይ ሙጭጭ ስትሉ ይሻገራላችሁ። ክብር ለእግዚአብሔር ነው። ስለዚህ ፍላጻዎች አሉ ከየአቅጣጫ ወደ አእምሯችን የሚወረወሩ ዳውት ለመፍጠር ተስፋ ለማስቆረጥ ብዙ ነገር ወደ ህይወታችን ይመጣል። ነገር ግን ምን አላችሁ ነው መጽሐፉ እያለ ነው? ጋሻ አላችሁ። ያ ጋሻ ምንድን ነው? እምነት ነው። የእግዚአብሔር ቃል የተናገረው ምን ማለት ነው? እንደተናገር እንዲህ እንዲሆን አምናለሁ ብሎ እንደ ጳውሎስ ያ ቃል ላይ መጣበቅ ነው። እውነታውን የምናልፈው በምን ነው? ቃሉ በማመም ነው። እምነት ምናችን መሆን ይገባል። ምንም ነገር ዳውት ሊያመጣብን ተስፋ ማስቆረጥ ለሚያመጣብን ሁሉ ብድግ አድርገን የምንመከትበት ጋሻችን ነው። ክብር ለእግዚአብሔር ይሁን። የመዳን ራስ ቁር ደግሞ አድርጉ ይላል። የመዳን ራስ ቁር ድነታችንን ሁልጊዜ ማሰብ ያስፈልጋል። እሱ እንደምንድን ነው? እንደ ራስ ቁር። የራስ ቁር ማለት ጭንቅላት በጣም ወሳኝ አካል ነው። ታውቃላችሁ፣ ብስክሌት የሚነዱ ሰዎች፣ ሞተር ሳይክል የሚነዱ ሰዎች በህግ ይጠበቅባቸዋል። ምን እንዲያደርጉ? ሄልሜት እንዲያደርጉ። ለምን? ሙሉ አካላቸው እንኳን ቢሰባበር ይሄ ከተረፈ እጅ እግር እንኳን ባይኖር ይሄ ከተረፈ በህይወት መኖር መቀጠል ይችላሉ። አሁን መጽሐፉ ምን እያለ ነው? የዳናችሁበትን እውነት ሁል ጊዜ ደግሞ እንደ ምንድን ነው መያዝ አለባችሁ? እንደ ራስ ቁር ነው መያዝ አለባችሁ። ለምንድን ነው? በተለይ እኔ በተደጋጋሚ ነግሬያቸዋለሁ፣ ዛሬም ነግራቸዋለሁ። እንጨርሳለን አይደለም? እንደ አመጣታችን በቅደም ተከተል እንጨርሳለን አይደለም? አንጨርስም? በተለይ ወደ ፍጻሜ ህይወታችን እያለቀ ሲሄድ ተስፋ መቁረጥ በእኛ ዘንድ የለም። ለምን? ገና አዲስ ህይወት ይጀምራል ብሎ ኦልሬዲ መጽሐፉ ምን አልኳል? ነግሮናል አይደለም? የመዳን ራስ ቁር ማለት እኔ ምነኛለሁ ድኛለሁ ካልኩ ምን ማለት ነው? የእኔ ህይወት በሞት አይደመደምም፣ ከዚህ ምድር ስለቅ ገና ጀምራለሁ። ክብር ለእግዚአብሔር ይሁን። ይሄ ደግሞ ሁል ጊዜ ይሄንን አእምሯችሁን ልጠብቀው ይገባል ነው እያላለሁ መጽሐፉ። ገብቷችኋል ወገኖች? ተስፋ የሚያስቆርጥ ነገር የለም። ለክርስቶስ የፈለገ ሙሉ አካላችን እንኳን ቢጨፈላለቅ ህይወታችን ከዚህ አካል ቢወጣ የሚያሰጋን ነገር የለም። ለምን? ድኛለሁ ብለናል። ክርስቶስ ትንሣኤና ህይወት እኔ ነኝ፣ የሚያምንብኝ ብሞት እንኳን ያው ሆኖ ይኖራል ብሏል። ያን ቃል እኛ ደግሞ ምን አድርገናል? አፈፍ አድርገን አምነናል። ክብር ለእግዚአብሔር። ድነታችን በክርስቶስ ስራ ነው እንጂ በራሳችን ስራ አይደለም። ስለዚህ መጽሐፍ ቅዱስ ይሄ ሁልጊዜ እንደ ሄልሜት ወይም ደግሞ እንደ ራስ ቁር ሀሳባችን ልጠብቀው ይገባል። አካላችሁ ላይ ከቀን ወደ ቀን ድካም እየጨመረ ሲሄድ፣ ድሮ የምታደርጓቸውን ነገሮች ማድረግ እያቃታችሁ ሲሄድ፣ በውስጥ አካላቶቻችን ላይ የበሽታ ቁጥር 1፣ 2፣ 3 እያለ እየጨመረ ሲሄድ፣ ሰውነታችን ልክ እንዳረጀ መኪና ቀስ በቀስ ወደምጣልበት ደረጃ እየወረደ ሲሄድ፣ ሀሳባችን በምን የጠበቀ ነው? በክርስቶስ ድኛለሁ። ይሄ ህይወት ቢያልቅ አዲስ ህይወት ገና ይጀምራል። ያልተከፈተ የታሸገ እንደታሸገ ያለ ህይወት ገና ከእሽጉ ያልተፈታ ህይወት ይጠብቀኛል የምለው አእምሯችሁን ልጠብቅ ይገባል ነው እያለ ያለው መጽሐፉ። እንጨርስ፣ ስብከት አደረኩት። እሺ፣ ምን ይላል ቀጥሎ ያለው? ምን ይላል የመጨረሻው ሀሳብ? ይሄ ራስ ቁር በጣም ወሳኝ ነው። ገብቻ አደለ? ስትታመሙ ልሞት ነው እንዴ? ብሞትስ ሰዋት አዲስ ህይወት ይጀምራል ነው መጽሐፉ ያለኝ። አይደለም እኔ ድኛለሁ ብሞትም ገና እንዲያውም ይሄ ጊዜ የማይቆጠርበት ዘመን የምንኖርበት አዲስ ህይወት የእኔ ነው፣ ረዴ እጄ ገብቷል የሚለውን ሀሳብ ሁሉ ጊዜ ለአእምሯችሁ ስታስታውሱ ምንም የሚያስፈራችሁ ነገር አይኖርም። በዚህ ምድር ላይ ነው ሀሳቡ። ቀጥሎ ምን ይላል? የመንፈስንም ሰይፍ ያዙ። እች ወሳኝ ናት፣ እሱም የእግዚአብሔር ቃል። እች ደግሞ ሰይፍ ናት፣ ቃሏ። ትዝ ይላችኋል ጌታችን መድኃኒታችን ኢየሱስ ክርስቶስ ዲያብሎስ ሲፈትነው ሁሉ ጊዜ በቃሉ ሰይፍ ነው የመጣው። የቃሉ ሰይፍ ማለት የእግዚአብሔር ቃል በሙላት ሲኖርብን ምንም ሁኔታ መጥቶ ተስፋ ሊያስቆርጠን ሲዳዳም እንዲህ ተብሎ ተጽፏል ብለን በእግዚአብሔር ቃል እናባረራለን። ስለዚህ ቃሉ ደግሞ ምን ይሆን? አቅማችሁ በፈቀደ የእግዚአብሔርን ቃል አትመጡ ነው። አቅማችሁ በፈቀደ ተስፋ ሊያስቆርጥ የሚችል ሁኔታው ስትገቡ የእግዚአብሔር መንፈስ ቃሉን ወደ ትውስታችሁ ያመጣል። ከዛ በቃሉ ምን ታደርጋላችሁ? ሁኔታውን ታሸንፋላችሁ። እንዲህ ተብሎ እኮ ተጽፏል ትላላችሁ ክብር ለእግዚአብሔር ይሁን በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ ይህንም በማሰብ ንቁ ስለ ቅዱሳንም ሁሉ በትጋት ልመና አቅርቡ የሚለው ላይ አበቃል የመጨረሻ የጦር መሳሪያችን ምንድነው ሁሉም አይነት ጸሎትና ልመና ጩሁ ሐሰኛችሁ ጩሁ በጌታ ፊት በቀያ መስግናችሁ እየተደስታችሁ በእግዚአብሔር ፊት መሆን ቆሎ ውስጣችሁ ይፈልግ ያንኑ አድርጉ በሁሉም አይነት ልመናና ጸሎት ስለተባለ ውስጣችሁ አልቅሱ ካለ በጌታ ፊት አልቅሱ ሁሉም አይነት ጸሎት ሁሉም አይነት ልመና ይፈቀዳል እንዲያውም የጦር መሳሪያችን ባላችሁበት ሁኔታ ውስጥ የእግዚአብሔር መንፈስ ደግሞ ውስጣችን ላይ ለቅድመታችንም ከሮሜ ማንባልን ነበር ሮሜ 8:26 ላይ እንዲያውም መጸለይ እንኳን ቢያቅታችሁ ጸልዩ ለምን ሁሉም አይነት ጸሎት ይፈቀዳል የሚያቅት ጸሎትም ይፈቀዳል በጣም በመውራት የሚጸለይ ጸሎትም ይፈቀዳል የማይፈቀድ ነገር የለም ዋናው ጸሎት ሌላኛው የጦር መሳሪያ መሆኑን ልብ ነው ጸሎት የጦር መሳሪያ መጸለይ ካቃታችሁ ተንበርክኩ ከዛ እግዚአብሔር መንፈስ ቅድም እንደተነገረው በውስጣችሁ ምሰራውን አታውቁ ክብር ለእግዚአብሔር ዋናው ባላችሁበት አትቀመጡ አልቻልኩም መጸለይ አትበሉ በቃ መጸለይ ፈልጋለሁ ብሉና ተንበርክኩ የጌታ መንፈስ ደግሞ መጥቶ ከውስጣችሁ እንዴት ራስዎ መጸለይ እንዳለባችሁ ያግዛል ይላል ክብር ለእግዚአብሔር ይሁን ጦርነት ውስጥ ነው እያልኳችሁ ነው ገመጭ ግን መሳሪያዎቹን አይታችኋቸዋል ከባድ ናቸው አይደለም ፈቃድ ብቻ ነው የሚጠይቀው መጸለይ ፈቃድ ነው የሚጠይቀው የእግዚአብሔርን ቃል ማጥናት ፈቃድ ነው የሚጠይቀው ለእውነት ታማኝ ሆኖ ጊዜ እውነትን መናገር ፈቃድ ነው የሚጠይቀው የእግዚአብሔር ቃል የነገረንን ድነት የዳናችሁ በሱ ነው በክርስቶስ ነው የሚለውን እውነት ለራስ ማስታወስ ፈቃድ ብቻ ነው የሚጠይቀው ምንም በቃ የተካበደ ሌላ በክሌላ ዓለም የምናመጣው ምንም ነገር የለም ጌታ ይባረክ እንደውታደር ታዲያ ትጥቃችሁን ጠበቅ ጠበቅ አድርጉ ይሄ ነው የዛሬ ጌታ ሐሳብ ይመስለኛል ክብር ለእግዚአብሔር ይሁን